ይሄ እየተሰራበት ያለ ነገር ነው። ቅድም ያልኩት በአገራችን አነስተኛ ይዞታ ያላቸው አርሶ አደሮች የተባሉት በኢትዮጵያ ውስጥ ወደ 15 ሚሊዮን ይጠጋሉ ያልኩት፣ በአማካይ 1 ሄክታር መሬት ነው ያላቸው። አሁን በኢትዮጵያ ውስጥ እነዚህ አነስተኛ አርሶ አደሮች ያንን 1 ሄክታር መሬትም ቢሆን 1 ሄክታሩን መሬት በዘመናዊ መንገድ አርሰው ሊጠቀሙ አልቻሉም። ዘመናዊ የአስተራረስ ዘዴን ማስተማር ያስፈልጋል። ይሄ ነው እየተደረገ ያለው። ለዚህ የሚሆን ለግብርናው ስራ የሚሆን ግብአቶች፣ ምርጥ ዘር፣ ማዳበሪያ የመሳሰሉትን የማቅረብ ለዚህም ደግሞ ግዢ የሚሆን ብድር የማቅረብ ስራ ነው መንግስት እየሰራ ያለው። ስለዚህ ይሄንን 1 ሄክታር መሬት በአማካይ አልምተው ከዚያ እርሻ ላይ የሚገኘውን የላቀ ምርታማነት ያልደረሱ ናቸው አርሶ አደሮቻችን። እነዚህን አርሶ አደሮች ይሄኛውን እርሻ ሰርተው ሳያበቁ ሌላ እርሻ፣ አሁን እነዚህ የውጭ የመጡ ሰፋፊ ባለ ሀብቶች የያዙትን ያዙ ቢባል ምንድን ነው ትርጉሙ? በአንድ ሄክታሩ ላይ የሚቻለውን የመጨረሻ ምርታማ ውጤት ማምጣት እንዲችሉ እየተደገፉ ባሉበት ሌላ መሬት ጨምራችሁ ያዙ ብሎ ማለት አንደኛ እነሱም የጠየቁት ነገር አይደለም። በየክልሉ ለውጭ ኢንቨስተሮች የተያዘው መሬት በአካባቢው ያሉ አርሶ አደሮች ሊጠቀሙበት ከሚችሉት መሬት የተረፈው ነው። ይሄ በአንድ ወገን ያለ ነው። ሁለተኛ ኢትዮጵያውያን ራሳቸው የተማሩ የግብርና እውቀት ጥበቡም ያላቸው ደግሞ በተመሳሳይ ሁኔታ ልክ እንደዚህ እንደ ውጭዎቹ ባለሀብቶች በግብርናው ስራ እንዲገቡ እና ኢንቨስት እንዲያደርጉ እየተበረታቱ ነው። እነሱን የሚከለክል የሚያስቀር አይደለም። ይሄ ያለው የግብርና ልማቱ የውጭ ባለሀብቶችን የሚያበረታታው እነሱን ያገለለ አይደለም። እንዲያውም አሁን ይህንን ቅድም የገለጽኩትን መሬት ከወሰዱት ውስጥ ግማሽ ለግማሽ የእኛ ሰው የአገር ውስጥ ሰዎች ያሉበት ነው። በጥጥ እርሻ ልማት፣ በሰብል ልማት፣ በቅባት እህል ልማት በመሳሰሉት ኢትዮጵያውያን ያሉበት ነው። ስለዚህ ለምንድን ነው የአገር ውስጥ የማይደገፉት ለሚለው በአነስተኛ የግብርና ስራ ላይ የተሰማሩት አርሶ አደሮች እየተደገፉ ነው። እንዲያውም አርሶ አደሩን በመደገፍ ደረጃ ይሄ መንግስት ሊወቀስ የሚችል አይደለም። ምክንያቱም ብዙ ሺህ የሚቆጠሩ የግብርና ኤክስቴንሽን ሰዎች በገጠር ውስጥ አብረዋቸው ይውላሉ ከአርሶ አደሮቹ ጋር። ምርጥ ዘርና ማዳበሪያ በበቂ ይቀርብላቸዋል በተመጣጣኝ ዋጋ እና ይሄኛው ለነሱ ምላሽ ተሰጥቷል። ሀብት ላላቸው ደግሞ እንደ ሌሎች ከውጭ ሀገር እንደመጡት ባለ ሀብቶች ሁሉ እንዲያውም ከሀገር ውስጥ ከልማት ባንክና ከሌሎች ባንኮች ለመበደር እንዲችሉ ሁኔታዎች ተመቻችተው ብድር እያገኙ ስለሆነ እነሱን ወደ ጎን ያገለለ ነገር አይደለም ለማለት ነው።
አምባሳደር ግርማ፣ ሪፖርተር ጋዜጣ ጥቅምት 5 ቀን 2004 ዓ.ም. ካሰፈረው አንዳንድ ሰዎች መርዶ ይሉታል ስለ ካራቱሪ የህንድ ባለሀብት የወጣ ሪፖርት አለ። ካራቱሪ አዲስ ባወጣው ህግ 20,000 ሄክታር መሬት ላይ ያው መንግስት በሰጠውና ወይም በሊዝ ባገኘው ላይ የህንድ ገበሬዎችን ለማሰረጥ ወስኗል። ገበሬዎቹም ቀና ምላሽ አግኝተናል ይላሉ። በዛ አካባቢ ያሉት መሬቱን እውቀቱ ባላቸው ገበሬዎች እናለማለን ሲሉ የኩባንያው ኃላፊ እኚሁ ካራቱሪ ገልጸዋል። የገቢ ትርፋችን 60% ከ35% ሆኖ ከገበሬዎቹ ጋራ ገቢውን እንጋራለን ሲሉ ለህንዱ ቢዝነስ ስታንዳርድ ጋዜጣም ገልጸዋል። ገበሬዎችን ወደ ኢትዮጵያ የማምጣት ሂደት የሚቀጥል ሲሆን በሁለተኛው ዙር እስከ 50 ሺህ ሄክታር መሬት ላይ ተጨማሪ ገበሬዎችን እንደሚያሰፍሩ በዛው ተናግረዋል። ይሄ ለብዙዎቹ እንደ መርዶ ነው ነው ቀደም ሲል እርሶ እንደገለጹልኝ የአካባቢው ወይም ደግሞ የክልሉ መንግስት ነው ይሄንን ነገር የሚፈቅደው ብለውኛልና ብዙዎቹ እዛኛ ይሄ መሆኑን በፍጹም አናቅም ነው ያሉት። ገበሬዎች ከህንድ መጥተው ይሰፍራሉ ሲባል ይሄ ማለት ደግሞ መሬቱንም በመስጠት የታር መሬቱንም በመስጠት በኩል ክልሉ ምንም አልተሳተፈም ማለት ነው፣ አልተነጋገረም ማለት ነው ከፌደራል ገቨርንመንት ጋራ። እና እንደ መርዶ ነው የቆጠሩት እነሱ የገባቸው የህንዱ ባለቤት ወይም ደግሞ ቱጃር እዛ መጥቶ ስራውን ሲጀምር የኢትዮጵያውያን ገበሬዎች ብቻ በስራው ላይ ይሰማራሉ የሚል ነበር። አሁን ከዛም አንጻር ደግሞ ገበሬው ከመቼው እንደቀናው አይታወቅም። ማን ነው ህንዱ በጣም አልምቶታል። ገና ለሰባ አመት የተከራየው ሰውዬ አንድ አመት ባለሞላ ጊዜ ውስጥ አበባ አስመስሎታል። ጋምቤላን ነው የሚባለው በቴሌቪዥን በትንሹ እንዳየ ነው። እና የህንዶቹን ገበሬዎች አምጥቶ ማስፈሩ የእኛን ገበሬዎች ስራ አጥ ያደርጋቸውም ወይ? በዛ ላይ 60% ያህሉ የገበሬዎቹ ልጆች ትምህርት ቤት ከመሄድ ይልቅ 5ቱ ወይም 6ቱ ከ60ው ነው ትምህርት ቤት የሚሄዱት፣ ሌላው እዛው እርሻው ላይ ተቀጥሮ ነው የሚሰራው ይባላል። ና እስቲ እንደው በዚህ ጉዳይ ላይ የሚያውቁት ነገር ካለ።
በመጀመሪያ ደረጃ በኢትዮጵያ መንግስትና በአንድ የውጭ ባለሀብት መካከል ስለ መሬት አጠቃቀም ሊዝ ውለታ ሲገባ ሌሎች ተጨማሪ ሰዎችን በዚያ ፕሮግራም ውስጥ ሌላኛው አካል ስለሚያስገባበት መንገድ ዝግ ነው። ስለዚህ በእርግጠኝነት መናገር የምችለው ከኢትዮጵያ መንግስት የተወሰነ መሬት ለማልማት የወሰደ ባለሀብት ለሌሎች አሳልፎ ያንን መሬት ሸንሽኖ የመስጠት ስልጣን የለውም።
ሸንሸን ሳይሆን ራሱ መሬት ላይ እንደ ሰራተኛ ቀጥሮ
እሱ ሰራተኛ መቅጠር ሌላ ጉዳይ ነው፣ ወደሱ መጣለሁኝ። ሰራተኛ መቅጠር አንድ ጉዳይ ነው። ከዛ አልፎ ግን ሌሎች አምጥቶ ማስፈር የሚባል ነገር ሌላ ነው። ሰራተኛን መቅጠር በተመለከተ የኢትዮጵያ መንግስት ህግ አለ። ሰራተኛ ከአገር ውስጥና ከውጭ የሚቀጠርበት ሁኔታ የመንግስት ህግ ብቻ ሳይሆን የኢኮኖሚ አስገዳጅነትም አለ። አንድ ኢትዮጵያ ውስጥ ያለ ባለ ሀብት ደጁ ላይ ያለ የኢትዮጵያ አርሶ አደርን ቀጥሮ ከመጠቀም ይልቅ ከአገሩ ባለሙያ የሚያመጣበት የኢኮኖሚ ስሌት ፈጽሞ ግልጽ አይደለም። ኢትዮጵያ ውስጥ የሌለ ሙያ ከሆነ እውነት ነው። ምክንያቱም ያን ሙያ ከኢትዮጵያ ውስጥ ስላጣ ከውጭ ሀገር ያመጣል። ተራ አንስኪልድ የሆነ ሌበር ግን ከሆነ ይሄ ሰውዬ ከውጭ ሀገር ሰው ሲያመጣ ከምንም አይነት ሀገር ቢያመጣ ከቤተሰቡ ጋር ተፈናቅሎ የመጣ ሰው ነው ደሞዝ መክፈል አለበት ማለት ነው። የጤና ኢንሹራንስ ወጪ ማውጣት አለበት ማለት ነው። በፈለገውን መንገድ በኢኮኖሚ አሳሰብ ሴንስ የሚሰጥ አይደለም። ለዚህም ሰውዬ ከአገሩ ወጥቶ ትርፍ ለማግኘት ለሚሰራውም ስራ የሚገጣጠም ነገርለት ነገር አይደለም። አንድ ባለሀብት ላይ ብቻ ሳይሆን ይሄ የሚሰራው በማናቸውም ባለሀብት ላይ የሚሰራ ነው። በኢትዮጵያ ውስጥ በርካሽ በቀን በማናቸውም የአፍሪካ አገር ደረጃ ቢለካ ያልተወደደ እንዲያውም ዲሲፕሊን ያለው ሰራተኛ ከሚገኝበት አገር ትቶ ከሌላ አገር ወጪ ለማምጣት የሚፈልግ አይኖርም። ላድርግ እንኳን ብሎ ቢል ለኢኮኖሚያዊ ዓላማ አይደለም የሚያደርገው ማለት ነው። ሰው ሁሉ መቼም ከአገሩ ወጥቶ ኢንቨስት የሚያደርገው ለትርፍ ነው። ስለዚህ ይሄ ከአጠቃላይ አነጋገር ባለፈ የኢኮኖሚያዊ ራሽናል ያለው አይመስለኝም። ለነገሩ በመጀመሪያ ደረጃ እነዚህ አይነት ሰዎች ውለታ በሚፈርሙበት ጊዜ የመጀመሪያው ጉዳይ ለሌሎች አሳልፎ መስጠት እንደማይችሉ፣ ሁለተኛ የሰራተኛ ቀጥሮ አመጣጥን ደግሞ በተመለከተ የኢትዮጵያ የኢንቨስትመንት ኤጀንሲ ፈቅዶ ነው እያንዳንዱ ሰው ወደ ሀገር የሚገባው። ዝም ብሎ አውሮፕላን ላይ ተሳፍሮ አይደለም የሚመጣው ሰው። የኢንቨስትመንት ኤጀንሲ ከውጭ ሀገር ለስራ ማንም ኢንቨስተር የሚያመጣውን ሰራተኛ የማረጋጋት መብት ስላለው ይሄ ሲመጣ ለምንድን ነው የመጣው ብሎም ሊጠይቅ የሚችለው ነው። ስለዚህ ዝም ብሎ በጋዜጣው ላይ የተጠቀሰው ነገር እነዚህን ነገሮች በጥልቀትና በዝርዝር ካለማየት የመጣ እንዳይሆን የሚል ስጋት አለኝ።
በአጠቃላይ አምባሳደር ግርማ፣ የእርሻ መሬት ቅርምት በሰፊው እየተካሄደ ነው የሚለውን እርስዎ አይቀበሉትም?
ፍጹም። እንኳን በኢትዮጵያ ውስጥ በብዙዎቹ የአፍሪካ አገሮች ስለ መሬት ቅርምት የሚነገረው ነገር የተሳሳተ ነው፣ ሌላ መነሻ ያለው ስህተት ነው። በተለይ በአሁኑ ጊዜ በአፍሪካ ውስጥ በልማት እየገቡ ያሉትን ቻይናውያን፣ የህንድ እና ደግሞ የተወሰኑ የአረብ አገሮች የተወሰነ መነቃቃት ስላሳዩ የሚመጣ ነገር ነው። እንደ ማደጋስካር ባሉ አገሮች በአንድ ወቅት በግልጽ የታየ የመሬት መቀራመት ሁኔታ አለ። እንደ ኢትዮጵያ ባለ ቦታ የዚህ አይነት የላንድ ግራብ የሚባል ነገር ተራ ተረት ነው። በምላሹ እኮ እንዲሁ የሚሉ ሰዎች ደግሞ የኢትዮጵያ መንግስት መሬትን በተመለከተ በጣም የሚቆነጥጥ አዋጆች ነው እያወጣ ያለው ብሎ ደግሞ ይከሳሉ። ወደ ከተማ ጉዳይ ሲመጡ እና በገጠር ላይ የመሬት ሽሚያና ዘረፋ አለ ነው የሚሉት። እና የመንግስት ፖሊሲ አንደኛ፣ በኢትዮጵያ ውስጥ መሬት የመንግስትና የህዝብ ንብረት ነው። ይሄ በህገ መንግስቱ ላይ የተቀመጠ ነው። ይሄ በሆነበት ቦታ መሬትን ለመሻማት የሚያስችል ሁኔታ የለም። ማንም በሊዝ የተሰጠ መሬት እንኳን የመንግስትና የህዝብ ነው፣ የመጠቀም መብት ብቻ ነው ያለው። በሌሎች የአፍሪካ ሀገሮችም እንኳን ይሄ ነገር የሚነገርበት ሁኔታ የተጋነነ ነው የሚል እምነት ነው ያለኝ።
አምባሳደር ግርማ፣ በጣም እግዚአብሔር ይስጥልኝ ለጠየቅኩት ጥያቄ መልስ ስለሰጡኝ። ይህንን እዚህ ላይ አረፍ እናድርገውና እስቲ ደግሞ ወደዚህ ወደ ወቅታዊ ጉዳይ እንሄድ። ብዙ ጊዜ የሀገር ፍቅር ድምጽ ራዲዮ በዚህ በደርግ ባለስልጣናት መፈታት ሲጮህ ሰንብቷል፣ መልስም ከማንም አላገኘም። አሁን ግን በአጋጣሚ እርስዎን በማግኘታችን እጅግ ደስተኞች ነን። ይህንን እድል አግኝተን ደግሞ ያንን ሳንጠይቁ አናልፍም። ምክንያቱም እኛ አቅም የለንም ከዚህ ሄደን ጠቅላይ ሚኒስትሩን ወይም ፕሬዚደንቱን ለምን እንደዚህ እንደዚህ አላደረጋችሁም ብለን ማለት አንችልም። እርስዎ ተወካይ ኖት፣ ያንን ይወክላሉ፣ ያንን መንግስት በትክክል ይወክላሉ። እና እርስዎም የሚናገሩት መንግስት የሚናገረውን ነው ማለት ነው እንችላል ብለን ማለት እንችላለን። እና እንደው ለመሆኑ አንደኛ ነገሮች ሁሉ ከተፈጩ ከተቦኩ ከተጋገሩ በኋላ ነው መንግስት ምላሽ የሚሰጠው? ለምን ፈጣን አትሆኑም እናንተ? አንድ ሁለተኛ ነገር ደግሞ የደርግ ባለስልጣናትን ለምን ፈታችሁ? ስንት ህዝብ የጨረሱትና ለስንት እልቂት ለኢህአዴግ አባሎችም ቢሆን ወገኖች ሞትን ለሞት ያበቁ ለብዙ ምክንያት የሆኑትን ፈታችሁ በአሁኑ ሰዓት ምንም ነገር ያላደረጉትን በሽብርተኝነት እያሰራችሁ ነው የሚል ስሞታ አለ፣ ይወራል። ሚዛን ላይ ደግሞ ሲቀመጥ በእውነትም እነኚህ ሳይሆኑ የእነኛ በጣም ከባድ ነው። እነኚህ ገና መረጃ እንኳን አልተገኘላቸውም። ጠቅላይ ሚኒስትር ደግሞ ሲናገሩ እንደተደመጡት መረጃ አለን ለምናደርገው ነገር ሁሉ መረጃ ይዘን ነው ሲሉ ለምሳሌ ደበበሸቱ ታስሮ ከአምስት እና ከስድስት ወር በኋላ ነው በቂ መረጃ የለንም ተብሎ የተለቀቀው። ይሄ ለምን ይሆናል? መረጃ ካለ በማግስቱ ለምንድነው ፍርድ ቤት የማይቀርቡት? የደርግን መፈታትን አያይዘው የነኝህንም ሰዎች ሁኔታ እንደዚህ ቢገልጹልኝ በጣም ደስ ይለኛል።